The Voice of America.
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራማችን ጀመረ።
የዩናይትድ ስቴትስን የሶሪያ ድብደባ አጋሮቿ ደገፉ፣ ሩሲያ ተቃወመች።
Tonight I ordered a targeted military strike.
የኬሚካል መሳሪያ ጥቃት ለማድረስ የሶሪያ ኃይሎች በተነሱበት የአየር ኃይል መንደርደሪያ ላይ ያነጣጠረ ወታደራዊ ጥቃት እንዲፈጸም አዝዣለሁ።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከተናገሩት የተወሰደ ነው።
ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በሁለተኛው አጋማሽ ዝግጅቶቻችን ደግሞ
አፍሪካ በጋዜጦችና ሰጣ ገባ መደበኛዎቹ ናቸው።
አርብ መጋቢት 29 ቀን 2009 ዓ.ም ነው ዛሬ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል?
ተረኞቹ የፕሮግራም አስተናጋጆች እኔ ሰለሞን ክፍሌና
እኔም አዲሱ አበበ ነን። መልካም ምሽት እንዲሆንላችሁ በመመኘት
አሁን ወደ ዜናው እናልፋለን። ዩናይትድ ስቴትስ ትላንት ሌሊት በአንድ የሶሪያ የአየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አጋሮቿ ሲደግፉ ሩሲያ የወረራ አድራጎት ነው ስትል አውግዛለች። ዩናይትድ ስቴትስ የሚሳይል ድብደባውን የፈጸመችው ከሁለት ቀናት በፊት የሶሪያው ፕሬዚደንት ባሻር አልአሳድ ኃይሎች በአማጽያን በተያዘችው ኢድሊብ ከተማ ላይ ላደረሱት የኬሚካል ጦር መሳሪያ ድብደባ አጸፋ መሆኑን ፕሬዚደንቷ ተናግረዋል። በኬሚካል ጥቃቱ መቶ የሚሆኑ ሰላማዊ ሰዎች ተገለዋል። ያለፈው ሌሊት ድብደባ ዩናይትድ ስቴትስ በሶሪያ መንግሥት ኃይሎች ላይ በቀጥታ የሰነዘረችው የመጀመሪያው ጥቃት ነው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለቻይና አቻቸው ዢ ፒንግ ክብር ትናንት ማታ ፍሎሪዳ ውስጥ ባደረጉት የራት ግብዣ ላይ ሲናገሩ ከእንግዳው ያገኘሁት አንድም ነገር የለም ብለዋል። አክለው ግን ሁለቱ መሪዎች ቀደም ሲል ባደረጉት ውይይት ፈጥነው ወዳጅነት መመስረታቸውንና ወደፊትም በጣም ጥሩ ግንኙነቶች እንደሚኖራቸው ተንብየዋል። ፕሬዚዳንት ዢ ጋዜጠኞች በተገኙበት በማር አላጎ ግብዣ አዳራሽ የሰጡት አስተያየት የለም። ሚስተር ትራምፕም ስለ ሶሪያና ሰሜን ኮሪያ ለቀረቡ ጥያቄዎች ምላሽ አልሰጡም። ቀደም ሲል ግን ፕሬዚዳንት ትራምፕና የአስተዳደራቸው አባላት የሰሜን ኮሪያን ኒኩለር ጦር መሳሪያ ግንባታ አስመልክቶ ቻይና በፒዮንግያንግ ላይ ተጽዕኖ ታሳድራለች ብለው ተስፋ እንደሚያደርጉ በግልጽ ተናግረዋል። ስለ አቲካ ሆክ ዘገባ ልካልናለች፣ አዳነች ፍሳዬ ታቀርባለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በንግድና በፋይናንስ ጉዳይ ላይ ቻይናን እንደሚጋተሩ ዝተው የነበረ ቢሆንም ለቻይናው መሪ የሞቀ አቀባበል አድርገዋል። የቻይናው ፕሬዚደንት ሺ ጂንፒንግ የትራምፕ መዝናኛ ቤት በሚገኝበት ማራላጎ ሲገቡ እንኳን ደህና መጡ የሚሉ አርማዎችን የያዙ ሰዎች በጥሩ መንፈስ ተቀብለዋቸዋል። በሌላ በኩል ደግሞ የቻይናን የሰብአዊ መብት አያያዝን የሚነቅፉ ተቃዋሚዎች ተሰልፈዋል። ከተቃዋሚዎቹ አንዱ ሽንዋ ዢንግ ስለ ዝግጅታቸው ገልጸዋል።
ከሁለት ቀናት በፊት ነው እዚህ የደረስነው። ይህን ቦታ በሚገባ አጥንተነዋል። ከባድ ቢሆንም መሰናክሎቹን አልፈን የቻይናው ፕሬዚደንት ረዳቶች ተቃውሟችንን ለማየት እንዲችሉ እናደርጋለን። ረዳቶቹ የቻይና የአካባቢ ባለሥልጣኖች የሚያደርጉትን መጥፎ ነገር ተረድተው ፕሬዚደንቱ ፍትሕ እንዲኖር እንዲያደርጉ እንዲማጸኑ ጥሪ እናቀርባለን።
የኒው ጀርዚ ክፍለ ግዛት ተወካይ የምክር ቤት አባል ክሪስ ስሚት ፕሬዚደንት ትራምፕ ስለ ቻይና የሰብአዊ መብት አያያዝ ጉዳይ ለቻይናው ፕሬዚደንት ማንሳት አለባቸው ብለዋል። ሰሜን ኮሪያ በደቡብ ኮሪያና በሌሎችም ሀገሮች ላይ ስለምደቅነው አደጋ እንደሚያነሱ እናውቃለን። ይሁንና ስለ ሰብአዊ መብት ጉዳይ በኦባማ አስተዳደር ወቅት ያልተደረገውን አይነት ጠንካራ ገጽታ ባለው መልክ ሊያነሱባቸው ይገባል ብለዋል። ክሪስ ስሚት አያይዘውም የቻይና እቃዎች በዩናይትድ ስቴትስ ትልቅ ገበያ ስላላቸው ቻይና የሰብአዊ መብት አያያዟን ካላሻሻለች ትራምፕ ገበያውን ሊቀንሱ ይችላሉ ብለዋል። ተንታኞች በበኩላቸው የቻይናው ፕሬዚደንት ወደ ዩናይትድ ስቴትስ የመጡት በሚገባ ተዘጋጅተው ነው ይላሉ። ዩንሳን የተባሉ ተንታኝ ትራምፕ አሻሽላለሁ ላሉት መሰረተ ልማት ገንዘብ ያስፈልጋቸዋል፣ ቻይና ታዲያ መዋለ ንዋይ በማፍሰስ ልትረዳ ትችላለች ብለዋል።
ካምቦዲያ ዲፕሎማሲያዊ ግንኙነቷን ይበልጥ ወደ ቤጂንግ እያዞረች መሆኗን ያመለከተ ነው የተባለ እርምጃ በመውሰድ ለረጅም ጊዜ ከዩናይትድ ስቴትስ ስታገኝ የቆየችውን የወታደራዊ ልማት እርዳታ ሰርዛለች። ንጉሳዊው የካምቦዲያ መንግሥት ይበልጡኑ ሲቢስ በመባል የሚታወቀውን ተንቀሳቃሽ የዩናይትድ ስቴትስ ኔቪ ግንባታ ባታሊዮን ተልእኮ ላልተወሰነ ጊዜ ለማቋረጥ ከውሳኔ መድረሱን ለአሜሪካ ኤምባሲ ያስታወቀው ባለፈው ሳምንት ነው። ተልእኮው እንደ አውሮፓውያን ዘመን አቆጣጠር ከ2008 ዓ ም ጀምሮ በካምቦዲያ ራቅ ብለው በሚገኙና ልማት ባልደረሳቸው አካባቢዎች ለሚኖሩ ማኅበረሰቦች አገልግሎት የሚሰጡ ፕሮጀክቶችን ሲያካሄድ እንደነበር ይታወቃል። የካምቦዲያ መንግሥት ፕሮግራሙን ለማቋረጥ የደረሰበት ውሳኔ ምን እንደሆነ ግን በግልጽ አላሳወቀም። በዚህ የያዝነው አውሮፓውያኑ ዓመት መጀመሪያ ላይ ግን ካምቦዲያ ከዩናይትድ ስቴትስ ጋር በጋራ ማድረግ አቅዳ የነበረውን ወታደራዊ ልምምድ መሰረዟ ይታወሳል። ጠቅላይ ሚኒስትሯ ሁን ሴንም ሀገራቸው ከ1970 ጀምሮ ያለባትን የ500 ሚሊዮን ዶላር ዕዳ እንድትሰርዝላት አሜሪካን ሲያግባቡ እንደነበር ተዘግቧል።
ፕሬዚዳንት ጄኮብ ዙማ ከስልጣን እንዲወርዱ በመጠየቅ ሁሉንም የህብረተሰብ ክፍል ያሳተፈ ትዕይንተ ሕዝብ ዛሬ በመላ ደቡብ አፍሪካ ተካሂዷል። አብዛኛዎቹ ህዝባዊ ስብሰባዎች ሰላማዊና ስርዓት የተከተሉ እንደነበሩ ባለሥልጣናቱ ተናግረዋል። የአካባቢው ዜና ማሰራጫዎች ግን ፖሊስ ማዕከላዊ ጆሐንስበርግ ውስጥ በዙማ ደጋፊዎች ላይ የፕላስቲክ ጥይት ተኩሷል ብለዋል። ተቃዋሚ ሰልፈኞች ዙማ ስልጣን ይልቀቁ ሲሉ ፈክረዋል። የገዢው ፓርቲ ዋና ግዛት ናት በምትባለው በፖልኩዌን ከተማ በርካታ ቁጡ ሰልፈኞች ጎማዎችን አቃጥለዋል። በኬፕታውን ሊቀ ጳጳስ ዴዝመን ቱቱ በህዝብ ዘንድ ያላቸውን ተደማጭነት በጸረ ዙማ የተቃውሞ ሰልፍ ላይ ተጠቅመውበታል። በዚያ ሰልፈኞች ሰንደቅ ዓላማ ሲያውለበልቡና ምክር ቤቱን እንደ ሰንሰለት እጅ ለእጅ በመያዝ ከበውት ታይተዋል።
መንግሥት ባደራጀው የስኮላርሺፕ ፕሮግራም ዚምባብዌ በሚገኘው የሐራሬ ቴክኖሎጂ ተቋም እንዲሰለጥኑ የተላኩ ተማሪዎች የጁባ ባለሥልጣናት ክፍያውን ባለማሟላታቸው ወደ ሀገራቸው ለመመለስ ተገደዋል። 29ኙ የደቡብ ሱዳን ተማሪዎች ከአንድ ሳምንት በፊት ካምፓሱን ለቀው መውጣት የተገደዱት መንግሥታቸው ላለፉት 3 ወራት ሊከፍልላቸው የሚገባውን በመቶ ሺዎች የሚቆጠር ክፍያ መላክ ባለመቻሉ ነው ብለዋል። ለደቡብ ሱዳን የባህልና ትምህርት ክፍል ከሐራር የቴክኖሎጂ ተቋም የተላከውን ደብዳቤ ያየው የአሜሪካ ድምፅ የደቡብ ሱዳን አገልግሎት ኢንፎከስ ፕሮግራም ተቋሙ $241,894 ያልተከፈለው መሆኑን ይገልጻል።
በስዊድን መገናኛ ብዙሃን ዘገባ መሠረት አንድ ከባድ መኪና ማዕከላዊ ስቶክሆልም ውስጥ የሚገኝ የገበያ አዳራሽ ደርምሶ በመግባት በርካታ ሰዎች ላይ ጉዳት ደርሷል። አሶሺየትድ ፕሬስ የዜና ወኪልም ያረጋገጠው ዜና በዛሬው አደጋ 3 ሰዎች ሕይወታቸውን እንዳጡ ነው። ኤስቲቪ የተሰኘው የስዊድን ዜና ማሰራጫ በበኩሉ በግጭቱ ወቅት ተኩስ ተሰምቷልም ብሏል። አንድ መኪና አሽከርካሪ ማዕከላዊ ስቶክሆልም ጎዳና ላይ ሌሎች ሰዎችን ጭኖ እንደሄደ የሚገልጥ ሪፖርት ቀደም ሲል ደርሶት እንደነበር የስዊድን ፖሊስ አስታውቋል።
ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤቱ ያጯቸው ዳኛ ኒል ጎርሱች ሴኔቱ ውስጥ በተካሄደና በአብዛኛው የፓርቲ መስመርን የተከተለ ነው በተባለ ለስርዓት 54-47 በሆነ የድምፅ ብልጫ ሹመቱ ጸድቆላቸዋል። ምክትል ፕሬዚደንቱ ማይክ ፔንስ በሴኔቱ የድምፅ አሰጣጥ ስነ ስርዓት ላይ ተገኝተዋል።
በመጨረሻም ዜና አረፍት። የአራተኛ ክፍለ ጦርን ለረዥም ዓመታት የመሩት ሌፍትናንት ጄኔራል ጀጋማ ኬሎ ከዚህ ዓለም በሞት ተለዩ። ጀነራል ጀጋማ በደረሰባቸው ህመም በጦር ኃይሎች ሆስፒታል ሲረዱ ቆይተው ዛሬ ማለዳ ላይ ነው በ97 ዓመታቸው ከዚህ ዓለም በሞት የተለዩት። የጀነራል ጀጋማ ኬሎ የቀብር ስነ ስርዓት በመጪው እሁድ በቅድስት ስላሴ ካቴድራል እንደሚፈጸም ከቤተሰብ ያገኘነው መረጃ ያመለክታል። አድማጮች፣ የጀኔራሉን ህይወት በተመለከተ ወደፊት ሰፋ ያለ ዝግጅት እንደምናቀርብ ከወዲሁ እንገልጣለን። ዜናውም አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ዩናይትድ ስቴትስ ትላንት ሌሊት በአንድ የሶሪያ የአየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አጋሮቿ ሲደግፉ፣ ሩሲያ የወረራ አድራጎት ነው ስትል አውግዛለች። ዩናይትድ ስቴትስ የሚሳይል ድብደባውን የፈጸመችው ከ2 ቀናት በፊት የሶሪያው ፕሬዝደንት የባሻር አል አሳድ ኃይሎች በአማጽያን በተያዘችው ኢድሊብ ከተማ ላይ ላደረሱት የኬሚካል ጦር መሳሪያ ድብደባ አጸፋ መሆኑን ፕሬዚደንቷ ተናግረዋል። በኬሚካል ጥቃቱ 100 የሚሆኑ ሰላማዊ ሰዎች ተገለዋል። ያለፈው ሌሊት ድብደባ ዩናይትድ ስቴትስ በሶሪያ መንግስት ኃይሎች ላይ በቀጥታ የሰነዘረችው የመጀመሪያ ጥቃት መሆኑ ነው። ሪፖርተሮቻችን ከተለያዩ አካባቢዎች ያጠናቀሯቸውን ዘገባዎች ሰለሞን አባተ አቀናጅቶ አዘጋጅቶታል።
ከማለዳው 10 ሰዓት ከ40 ደቂቃ ላይ የሜዲተራኒያን ሰማይ እጅግ በደመቁ የብርሃን ኳሶች ተጨናነቀ። ወዲያውም የሶሪያይቱ ምዕራባዊ ከተማ ሻይራት የአየር ኃይል መደብ የእሳት ዝናብ ወረደበት። ሜዲተራኒያን ባህር ላይ የሚገኙ ሁለት የባህር ኃይሉ አውዳሚ መርከቦች 59 ቶማሆክ ተምዘግዛጊ ሚሳይሎችን ያለማቋረጥ አወረዱም። ከድብደባው በኋላ የዩናይትድ ስቴትሱ መሪ የቻይናውን ፕሬዚደንት ሲጂፒንግን እያስተናገዱ ባሉባት ደቡባዊቱ ግዛታቸው ፍሎሪዳ ከማራላጎ መዝናኛ ለጋዜጠኞች በሰጡት መግለጫ ወታደራዊውን እርምጃ ማዘዛቸውን አስታውቀዋል። ድብደባውን ለዩናይትድ ስቴትስ ብሔራዊ ደህንነት ሲባል የታዘዘ መሆኑንም ተናግረዋል ፕሬዚደንቱ።
Tonight I ordered a targeted military strike on the airfield in Syria from where
በዚህ ምሽት በሶሪያ የኬሚካል መሳሪያ ጥቃት ለማድረስ የሶሪያ ኃይሎች በተነሱበት የአየር ኃይል መንደርደሪያ ላይ ያነጣጠረ ወታደራዊ ጥቃት እንዲፈጸም አዝዣለሁ።
የሶሪያ መንግሥት ኃይሎች በአማጽያን በተያዘችው ኢድሊብ ላይ አድርሰዋል የተባለውን ሳሪን እንደሆነ የተነገረ የመርዝ ጋዝ ጥቃት እጅግ ስልጣኔ የጎደለውና አርመንያዊ ሲሉ ጠርተውታል ፕሬዚደንት ትራምፕ። ረዳት የሌላቸውን ወንዶች ሴቶችና ሕፃናትን ሕይወት አፍኖ ነጥቋል ብለዋል ፕሬዚደንቱ። ትራምፕ አክለውም የሶሪያውን ፕሬዚደንት ባሻር አልአሳድን ምግባርና ጠባይ ለመለወጥ ቀደም ሲል ለዓመታት የተደረጉ ጥረቶች ሳይሳኩ ቀርተዋል ብለው ሶሪያ ውስጥ ያለው መከራ እንዲያበቃ ለማድረግ ዓለም አቀፉ ማኅበረሰብ አብሯቸው እንዲሆን ጠይቀዋል።
I call on all civilized nations to join us in seeking to end
the ድብደባው ገዳይ የሆኑ ኬሚካል መሳሪያዎችን ስርጭት ለመቆጣጠርና ለማቆም ለዩናይትድ ስቴትስ ቁልፍ ብሔራዊ ደህንነት ሲባል የተወሰደ እርምጃ ነው።
የሶሪያ ቴሌቪዥን የአሜሪካን ጥቃት የወረራ አድራጎት ሲል ጠርቶታል። የባህር ኃይላቸው ያደረሰውን ድብደባ እንደሚያዙ ፕሬዚደንት ትራምፕ ቀድመው ባያሳውቁም እርሳቸውና ሌሎች የጸጥታ ባለሥልጣኖቻቸው በሶሪያ መንግሥት ላይ ትናንት ቀኑን ሙሉ ዛቻ ሲያሰሙ መዋላቸውን ኢዛቤላ ኮኮሊ ዘግባለች። ዶናልድ ትራምፕ ሌሊቱን የወሰዱት እርምጃ ቀደም ሲል እንደ እጩም እንደ ተመራጭ ፕሬዚደንትና በኋላም ፕሬዚደንት ሆነው ከያዙት ለሰባት ዓመታት በዘለቀው የሶሪያ የእርስ በርስ ጦርነት ውስጥ የአሜሪካን ተጎትቶ መግባት ከሚቃወሙበት አቋማቸው አስደናቂ የሆነ መታጠፍ እንደሆነ እየተነገረ ሲሆን፣ የአሁኑን ጥቃት እንዲፈጽሙ ያነሳሳቸው በኬሚካል ጥቃቱ የተገደሉ ሕፃናትን የሚያሳዩ ፎቶዎችና ቪዲዮዎች መሆናቸው ተዘግቧል። ያንን የኬሚካል መሳሪያ ጥቃት ለሰው ልጅ ውርደት ሲሉ ጠርተውታል ፕሬዚደንት ትራምፕ። የሶሪያ መንግሥትም መተላለፍ የማይገባቸውን ብዙ መስመሮች የጣሰበት አድራጎት እንደሆነም ተናግረዋል። እንግሊዝ፣ ጀርመን፣ ፈረንሳይ፣ ሳዑዲ አረቢያ፣ እስራኤል፣ ጃፓን ዋሽንግተን የፈጸመችውን ድብደባ እንደሚደግፉ በይፋ ተናግረዋል። የጀርመን ቻንስለር አንጌላ መርከል፣ የፈረንሳይ ፕሬዚደንት ፍራንሷ ኦላንድ፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለእርምጃው ያላቸውን ድጋፍ ያለ ቃል አቀባይ ነው ያሳወቁት። የቱርክ ፕሬዚደንት ራጅብ ኤርዶዋን በሶሪያው አገዛዝ ላይ ይበልጥ ጠንካራ የሆኑ እርምጃዎችን ለመውሰድ ከዋሽንግተን ጋር ለመስራት ዝግጁ መሆናቸውን አሳውቀው ሩሲያ ለደማስቆ እየሰጠች ስላለችው ድጋፍም ወቀሳ አሰምተዋል። ኢራን ድብደባውን በብርቱ አውግዛ በተናጠል የሚወሰድ እርምጃ አደገኛ፣ አሰናካይና የዓለም አቀፍ ሕግን መርሆች የሚጥስ ነው ብላለች። ለአሳድ መንግሥት የወታደሮችና የአየር ድጋፍ የምትሰጠው ሩሲያ የዩናይትድ ስቴትስን ወታደራዊ እርምጃ አውግዛ የወረራ አድራጎት ስትል ጠርታዋለች።
እንዲህ አይነቱ አድራጎት ቀደም ሲል ሽብር ፈጠራን መዋጋት ነው ይባል ከነበረ፣ አሁን ግን በሉዓላዊቱ ሶሪያ ላይ የተፈጸመ ግልጽ የወረራ አድራጎት ነው።
የሩሲያ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማሪያ ሳሮቫ ናቸው የሰማችኋቸው። በሌላ በኩል ግን ሁሉም ወገኖች ችግሮችን ለመፍታት ከፖለቲካዊ መፍትሄዎች ጋር ብቻ እንዲጣበቁ የቻይና የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አሳስቧል።
አድማጮች፣ ቀጣዩ የመጽሔት ትንታኔ ርዕስ ወደ ኢትዮጵያ ይወስደናል። በኢትዮጵያ ሶማሌ ለተከሰተው ድርቅ ምላሽ ከመስጠት አንጻር የውሃ አቅርቦት ዋናው ጉዳይ መሆኑን የክልሉና የአሜሪካ ኤምባሲ ባለሥልጣናት ተናግረዋል። ይህም ሆኖ ክልሉ ከውሃ አቅርቦት አንጻር የዛሬ 15ና 20 ዓመት ከነበረው በተሻለ ሁኔታ ላይ እንደሚገኝ ተገልጿል። ጉብኝቱ በአንድ በኩል የድርቁን አስከፊነት፣ በሌላ በኩል ደግሞ ተስፋ ሰጪ እንቅስቃሴዎችን የተመለከቱበት እንደሆነ በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ከዶሎ ዞን ዋርዴር ከተማና አጎራባች ወረዳዎች የመጡ ነዋሪዎች በአካባቢው ለተገኙት የዩናይትድ ስቴትስ ኤምባሲና ዩኤስአይዲ የሥራ ኃላፊዎች አቀባበል እያደረጉ ነው። እነርሱ እንደሚሉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የተጠገነው የቧንቧ ውሃ ማከፋፈያ ድርቁን ለመቋቋም አስችሏቸዋል። የሰባት ልጆች እናት የሆኑት አሚና መሐመድ አብዱሌ ይህንኑ ነው ለአሜሪካ ድምጽ ያብራሩት።
ወሐኑ ከፋይድነ ቢባኑ ሄላይ ወኑ ንምዑነ ወኑ በርዋቀውነ ወኑ ማይዳናይ ወኑ ስከወና አክሰንሃይ ኢላሃዩን በነገወና አክሰን
ከውሃ ከተገኘ በኋላ ብዙ ያው እንስሳታችን እኛም የመለመን ተጣጥ ብዙ ተጠቅመና
ወንተን ሄላይ
እንት ሆረን ምር ሆረና
እንት ያበለበ ሀይሰን ቢየመችሪ
መቆፈሩ በፊት በጣም ተቸገር ነበር። እንስሳሻችን ሁሉም አልቆ ነበር። የተወሰነ ትንሽ ነው ቀረው።
በድርቁ ምክንያት ከጎረቤት ጀረር ዞን ወረዳዎች የመጡ ሰዎች ሳይቀሩ በዚህ የቧንቧ ውሃ እንደሚጠቀሙ፣ ከብቶቻቸውንና ግመሎቻቸውን እየያዙም እንደሚመጡ ነዋሪዎቹ ገልጸዋል። የዋርዴር ከተማ ነዋሪ የሆኑት ሐኪም ሼክ ኢብራሂም ይሄንኑ ነው የሚገልጹት።
በራጊህ ደ ኢላ ዶር ብለዶ አለ ሶታ ወአብየላአን መርካ ዳትኪ ሻዕብኩ ሃይ ዲብዳ ማቶጊ በቆልኪ ሰጋሽን ቨርሲንቲ ባሱ ኩቲም
ኮልኮርቶ ደሞ ከበርካ ወሃሲያልክ ሁሉም ስሚንት ወረዳ ከቸራር አራትና እዚ ደሞ አራት ሌላ አራት ጨማሪ መጥቶ እዚ የተከመ ነው። ስሚንት ወረዳዎች
ለአንድ ወረዳ ነው ግን የተሰራው።
አንድ ወረዳ ነው የተሰራው።
ለአንድ ወረዳ ነው
አንድ ወረዳ ብቻ ወርደር ሊስት ነው
የተሰራው። ይሄ
አዎ
አሁን ግን ስምንት ወረዳ ይጣቀምበታል።
ሰባት ወረዳ እና አራት ወረዳ
ይዞን ጀረር አራት ወረዳ እንዱም ከሌላ ጀረር ዞን የሚባል አራት ወረዳ ለጠቃላይ አራትና ሰባት 11 ወረዳ።
በልኡካን ቡድኑ የተጎበኘው የዋርዴር የውሃ ማከፋፈያ ቧንቧ የዩናይትድ ስቴትስ መንግስት በተለያዩ አጋሮቹ ጭምር ከሚያካሂዳቸው መሰል ፕሮጀክቶች አንዱ መሆኑ ተገልጿል። ድርቁ ያስከተለውን ጉዳትና እየተሰጠ ያለውን ምላሽ የተመለከቱት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ብሩማንም የውሃ አቅርቦት ዋናው ጉዳይ መሆኑን ነው ለአሜሪካ ድምጽ ያብራሩት።
I think that in general the big concern that people have is water.
በአጠቃላይ ለሰዎች አሳሳቢ የሆነው ትልቁ ጉዳይ ውሃ ይመስለኛል። ከጉዟችን ዋነኛ ትኩረቶች አንዱም የምግብ ስርጭቱ ብቻ ሳይሆን እዚህ ባለንበት ከተማ ያ ስርጭት ሲካሄድ እየተመለከትን ነው። ነገር ግን ሰዎች እንዴት ውሃ ያገኙ እንደሆነ መመልከት ነው።
ከዚህ አንጻር አገራቸው የበኩሏን እያደረገች መሆኑንም ጠቁመዋል። የኢትዮጵያ ሶማሌ ብሔራዊ ክልል ፕሬዝዳንት አብዲ መሐመድ ኦማርም የዩናይትድ ስቴትስ መንግስት በዓለም አቀፍ የህይወት አድን ኮሚቴ IRC አማካኝነት በዚሁ በውሃ አቅርቦት ዘርፍ የሰራቸውን ስራዎች በመሳሪያነት ተክሰዋል።
ትልቅ ስራ ሰርተዋል። ለምሳሌ ሀልጂድ ይባል ውሃ ጉድጓድ ነው ስነ ቆፈሩት
በዩኤስአይዲ ድጋፍ ማለት ነው።
በዩኤስአይዲ ድጋፍ እንደገና ደግሞ ብርቆት ወረዳ ያለው ውሃ ጉድጓድም ገርጓን ምትባል ቀበሌ ያው በዩኤስአይዲ ነው የተቆፈረው ማለት ነው። ሌላ ሀልጂድ ይባል አንወይ 30 ሆት ስፖት ኤሪያ ጥሩ ይሄ ደግሞ ባለፈው እኛ ነው የጠየቅነው። ኤንጂኦቹ ወደ ውሃ ቁፈራ መግባት አለባቸው ብለን በጠየቅነው መሰረት መልስ ይሰጡ እነሱ ሶስት ናቸው።
በፌደራሉና በክልሉ መንግስታት እንደዚሁም በአጋሮች አማካኝነት የተሰሩ ስራዎች የአካባቢውን የውሃ አቅርቦት ችግር በአንጻራዊ መልኩ እየቀነሱ መምጣታቸውን አቶ አብዲ ተናግረዋል። አሁን ያለው የውሃ አቅርቦት ሁኔታም ከ15ና 20 አመታት በፊት በተከሰተው ድርቅ ወቅት ከነበረው እጅግ የተሻለ መሆኑን ያብራሩት።
ለምሳሌ ድሮ የውሃ ጉድጓዶች የለንም፣ አሁን ውሃ ጉድጓድ አለ። ለምሳሌ እዚህ አካባቢ ያለ ከአንደርግራውንድ ወተር አለን ማለት ነው። ስለዚህ ድሮ በቃ ሶማሌ ድርቅ ሲከሰት ብዙ ሰው የሚያልቀው ውሃ ለመኖር፣ አሁን ውሃ አለን ግን ውሃው ያሉት የተመረጠ አካባቢ ነው፣ ሁሉም አይደለም። ያንን ከዛ ወስደን ነው ምና ከፋፍለው አሁን በቦቴ ወተር ትራኪንግ በቃ የውሃ መቅዳት ይያዝ ነው ድሮ ለምሳሌ ጅጅጋ እስከ ዶሎዞን ሞር ዴን 500 ኪሎ ሜትር ነው 500 ኪሎ ሜትር ነበር ውሃ የሚቀዳው
ከጅጅጋ ዋርዴር 500 ኪሎ ሜትር ነው
የዛሬ 15 ዓመት 20 ዓመት ድርቅ ለዋርዴር ከጅጅጋ ነበር የሚቀዳው ውሃ አሁን ግን ዋርዴር ራሱ ውሃ አለው ሌላ ደግሞ ሐርሽን ከፍተኛ የውሃ ችግር ያለበት ድርቅ ያለም ግን ውሃ ተቆፍሯል አዋሬ ከፍተኛ የድርቅ ያለበት ነው ውሃ አለ ግን ሌላ ዮአለ እሱንም ከፍተኛ ድርቅ ያለበት ውሃ ነው ሌሎችም አሁን እየተቆፈሩ ነው ስለዚህ አሁን እናንተም ያያችሁ ዶሎ ዞንና ቆራሃይ ዞን መሃል ለሄሊ ዑብ የምትባል ቦታ ውሃ ተቆፍሯል ግን ብዙ ሰው በውሃ ችግር የሚሞት የነበረ አካባቢ ነው ስለዚህ ፌደራል መንግስትም ክልል መንግስትም እንደገና ኤንጂኦችንም መልስ ይስጡ ነው
በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ብሩማን እንዳሉትም በውሃ ላይ ትኩረት መደረጉ ተገቢ ነው የበለጡ እንስሳት እንዲሞቱ ያደረገውም የውሃ አቅርቦት ችግር ነው ጉብኝታቸውም በአንድ በኩል የድርቁን ከባድነት በሌላ በኩል ደግሞ ተስፋ ሰጪ ሁኔታዎችን የተመለከቱበት እንደሆነ አብራርተዋል
It has reaffirmed for me that this drought is real and until you see it
ጉብኝቴ ይህ ድርቅ ገሃድ መሆኑን አረጋግጦልኛል እኔ እናንተ መንገዳችን ላይ የሞቱ ግመሎችን ተመልክተናል ግመል ያለ ውሃ ለ30 ቀናት መቆየት ይችላል የግመል መሞት ታዲያ የከባድ ድርቅ ምልክት ነው
but you did see the signs of hope that the water points the trucks
የተስፋ ምልክቶችም አይተናል የውሃ ማስተራጫዎች ውሃ የሚያመላልሱት መኪናዎች የርዳታ ስርጭት ተመልክተናል ሰዎች በሃዮቻቸው በብስክሌቶቻቸው ወይም የሚታደለውን ህል ወደ ቤት በሚወስዱላቸው ሌሎች መንገዶች የሚመጡባቸው ቦታዎች
በኢትዮጵያ ሶማሌ ብሔራዊ ክልል ለተከሰተው ድርቅ ምላሽ ለመስጠት የሚካሄደው እንቅስቃሴ እለታይ መገባን ጭምር ያካተተ ነው። የሚላስ የሚቀመስ የሌላቸው ሴቶችና ወንዶች የሚመገቡበት አንድ ስፍራም በማሳያነት ተጎብኝቷል። የዓለም የምግብ ፕሮግራም አስተያየት ከተካተተበት ዘገባ ጋር መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። በቀጣዩ ዘገባም እዚያው ኢትዮጵያን ቆያለን። የኢትዮጵያ መንግስት ያጣዳፊ ተቅማጥና ትውከት ተላላፊ በሽታ ሶማሌ ክልል መግባቱን አስታውቋል። የሶማሌ ክልላዊ መንግስት ፕሬዝዳንት አብዲ መሐመድ ዑመር ለአሜሪካ ድምጽ ራዲዮ እንደገለጹት ባለፉት ጥቂት ሳምንታት 500 ነርሶችና ወደ 68 የሚጠጉ ዶክተሮች የክልሉን ህዝብ ለመርዳት በፌደራል መንግስት ወደዚያ ተልከዋል። አብዲ መሐመድ ዑመር በተጨማሪም በተላላፊው በሽታ እጅግ በተጠቁ 3 አስተዳደራዊ ክልሎች የህክምና ጣቢያዎች ተቋቁመዋል። ከዚህም በተጨማሪ የዓለም ጤና ድርጅት WHO የህክምና ቡድኖችን አደራጅቶ በክልሉ ሊያሰማራ መሆኑ ተገልጿል። ሳሌም ፈቃዱ በኢትዮጵያ የዓለም ጤና ድርጅት ተጠሪ የሆኑትን ዶክተር አክፓካሉን አነጋግራ ያዘጋጀችውን ዘገባ ትዝታ በላቸው ታቀርባለች።
በኢትዮጵያ የዓለም ጤና ድርጅት WHO ተጠሪ ዶክተር አክፓካሉ የተባበሩት መንግስታት ድርጅት የክልሉ ቡድን ዋና አቀናባሪ የዓለም ጤና ድርጅት ተወካይ እንዲሁም ሌሎች የጤና ድርጅት ኃላፊዎች ነገ ወደ ሶማሌ ክልላዊ አስተዳደር ይጓዛሉ ብለዋል። ዶክተር ካሉ ቀደም ብሎ 40 የሚሆኑ የዓለም ጤና ድርጅት ሰራተኞች በክልሉ እንደሚገኙና ተጨማሪ ሌሎች ዛሬ ወደዚያ እንደሚላኩ ተናግረዋል። ስለዚህ እዚያው በስፍራው በመገኘት ያጣዳፊ ተቅማጥና ትውከት ተላላፊውን መቆጣጠር እንችላለን ብለዋል። ዶክተር አክፓካሉ ለሳሌም ፈቃዱ ዝርዝር ቃለ ምልልስ ሰጥተዋል። የመጀመሪያው ጥያቄዋ አጣዳፊ ተቅማጥና ትውከት በተባለው ተላላፊና በኮሌራ መካከል ያለው ልዩነት ምንድነው የሚል ነው።
Every disease presents with symptoms. When someone is infected with the cholera organism.
በሽታ ሁሉ የራሱ ምልክት አለው። አንድ ሰው በኮሌራ አስተላላፊ ቫይረስ ከተያዘ አንዱ የበሽታው ምልክት አጣዳፊ ተቅማጥና ትውከት ነው። ስለዚህ በሽታውን ያስተላለፈው ቫይብሪዮ ኮሌራ የተባለ ወይም ተቅማጥ የሚያስከትል ሌላ በሽታ አስተላላፊ ሊሆን ይችላል። ስለዚህ አጣዳፊ ትውከትና ተቅማጥ የበሽታ ምልክት ነው። ኮሌራ ደግሞ በላብራቶሪ የተረጋገጠ በተቅማጥና ትውከት የሚገለጥ በሽታ ነው።
ስለዚህ አጣዳፊ ተቅማጥና ትውከት የኮሌራ ወይንም የተስቦ ወይም የሌላ ተላላፊ በሽታ ምልክት ሊሆን ይችላል ብለዋል። በሶማሌ ክልላዊ አስተዳደር የተከሰተው ተላላፊ በሽታ ምን እንደሆነ ታውቃል ወይ ስትል ሳሌም ላቀረበችው ቀጣይ ጥያቄ በኢትዮጵያ የዓለም ጤና ድርጅት WHO ተጠሪ ዶክተር አክባ ካሉ ሲመልሱ
Oh, you know what's going on in Somali region is drought leading to famine.
Oh, ምን መሰለሽ በሶማሌ ክልል ያለው ሁኔታ ድርቅ ያስከተለው ረሃብ ነው። ረሃብ ሲከሰት ከፍተኛ የአልሚ ምግቦች ከሰውነት መሟጠጥ ይከተላሉ። በክልሉ የውሃ እጥረትም አለ። የውሃ እጥረት ደግሞ ለአጣዳፊ ተቅማጥና ትውከት መከሰት ምክንያት ይሆናል።
የሆነ ሆኖ የክልሉ መንግስት ህዝቡን በየካምፖች ሰብስቦ የውሃና የምግብ እርዳታ እየታደለለት ነው። መንግስትና ዓለም አቀፍ ደጋፊዎቹ ህዝቡን ከስቃዩ ለማዳን ርብርብ እያደረጉ ነው። በዚህ አጣዳፊ ትውከትና ተቅማጥ የተያዘው ህዝብ ቁጥር በ16000 እንደሚገመትም ገልጸዋል ዶክተር ካሉ። አሁን የኮሌራ ተላላፊ በሽታ የያዛቸው ሰዎች በክልሉ አሉ ወይ? ወይስ የህዝቡ ችግር ያጣዳፊ ተቅማጥና ትውከት እንዲሁም የውሃ እጥረት ብቻ ነው? በማለት በመጨረሻ ሳሌም ላቀረበችው ጥያቄ
ኮሌራ is a laboratory diagnosis. You have to test the stool.
ኮሌራ በላብራቶሪ ምርምር ውጤት የሚታወቅ ነው። የተቅማጡ ናሙና ይመረመርና ያጣዳፊ ተቅማጡ ምክንያት ምን እንደሆነም ይታወቃል። የኢትዮጵያ መንግስት ተላላፊውን ያጣዳፊ ተቅማጥና ትውከት ምልክት ነው የሚለው። እናም የኢትዮጵያ መንግስት ያጣዳፊ ተቅማጥና ትውከት ምክንያቱ ምን እንደሆነ እየመረመረ ነው፣ ሲረጋገጥ ያሳውቀናል።
ዶክተር ካፕኮ ካሉ በኢትዮጵያ የዓለም ጤና ድርጅት WHO ተጠሪ ናቸው። በጎረቤት ሶማሊያ የኮሌራ ተላላፊ በሽታ መግባቱን የአገሪቱ መንግስት ማስታወቁ ይታወቃል።
በመጨረሻም አድማጮች፣ በእስር ላይ የሚገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተቀዳሚ ምክትል ሊቀመንበር፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የረጅም ዓመት የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና በዛሬው ዕለት በሁለት ፍርድ ቤቶች ሁለት ችሎቶች መቅረባቸው ታውቋል። ጽዮን ግርማ ከጠበቃቸው አንዱን አቶ ወንድሙ ኢብሳን ጠይቃ ተከታዩን ዘገባ አጠናቅራለች።
እንደ ዶክተር መረራ ጉዲና ጠበቃ አቶ ወንድሙ ኢብሳ ማብራሪያ ዶክተር መረራ ዛሬ በሁለት ፍርድ ቤቶች ጠዋትና ከሰዓት ሁለት ችሎቶች ላይ ቀርበው ነበር። የመጀመሪያው ጠዋት በተሰየመው በልደታ ከፍተኛ ፍርድ ቤት 19ኛ ወንጀል ምድብ ችሎት የነበራቸው ቀጠሮ ነው። በዚህ ችሎት የነበረው ቀጠሮ ከዶክተር መረራ ጉዲና ጋር አብረው የተከሰሱት የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ እንዲሁም የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ፍርድ ቤት እንዲቀርቡ በጋዜጣ ጥሪ ይደረግላቸው ተብሎ ትዕዛዝ ተላልፎ የነበረ ሲሆን የሱን ምላሽ ለመጠባበቅ ነበር። ከሳሽ የፌዴራል አቃቤ ሕግ ትዕዛዙን መፈጸሙንና ጥሪው በአዲስ ዘመን ጋዜጣ መተላለፉን ጋዜጣውን አቅርቦ ለፍርድ ቤት አሳይቷል ብለዋል አቶ ወንድሙ ይብሳ። ዶክተር መረራን በተመለከተ ደግሞ ቀደም ሲል በነበሩት ችሎቶች በክሱ ላይ ተዳብለው ከተከሰሱት ሁለት ግለሰቦችና ድርጅቶች ጋር ምንም ግንኙነት ስለሌለኝ ክሱ ተነጥሎ ይታይልኝ የሚል መቃወሚያ አቅርበው የነበረ በመሆኑ መቃወሚያቸውን በግል እንዲያቀርቡ ፍርድ ቤቱ ብይን ሰጥቷል። አቶ ወንድሙ ይብሳ ዛሬ የነበረው ችሎት ለቀጣይ ቀጠሮ የተሰጠበትን ትዕዛዝ ያስረዳሉ።
እነዚህ ሰዎች በጋዜጣ ይጠሩ ነው የተባለው። እነዚህ ሰዎች መጋቢት 15 ቀን 2009 ዓ.ም በአዲስ ዘመን የመንግስት ጋዜጣ ተጠርቶ ያ ጋዜጣ ዛሬ የቀረበ ሰዎቹ እንግዲህ በህጉ አግባብ መሰረት እስከ 30 ቀን ድረስ ቀርቦ ራሳቸው መከላከል የማይችሉ ከሆነ በህጉ አግባብ መሰረት እነሱ በሌሉበት ክሱ እንደሚቀጥል፣ ዶክተር መራራ ግን በአካል ተገኝቶ ራሳቸውን ለመከላከል ጠበቃ ማቁሞ እየተከራከሩ ስለሆነ ለሚያዝያ 16 ቀን የመቃወሚያ መልስ በጽሁፍ እንዲያቀርቡ ተብለን ዛሬ ጠዋት ተደረገው ይሄ ነው።
በዚህም መሰረት ዶክተር ብርሃኑ ነጋ፣ አቶ ጃዋር መሐመድ እንዲሁም ኢሳትና ኦኤምን ጥሪው በአዲስ ዘመን ጋዜጣ كوات أبت إسكا سلاسا كندرس بأدي سابا كتما لدتا فردبيت أسرازتانيا ونجل شلوت كاربو مكاوميه تشونن ديا كاربو تابلوال فردبيتو بزيلا جسد ونوساني بتملكتا عطو وندمو إبساسي عبرارو
فردبيتو لدتا كبتانيا فردبيت
የዶክተር መራራ ጉዲናን የክስ መቃወሚያ በቀጠሮ ለት ይዘን ቀርባለን ያሉት አቶ ወንድሙ ይብሳ ከሰዓት በኋላ 6 ኪሎ በሚገኘው የፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚችሎት የነበረውን የዋስትና ይግባኝ ክርክር ያስረዳሉ። በስር ፍርድ ቤት ዶክተር መራራ ጉዲና በዋስትና እንዲፈቱ የቀረበው አቤቱታ ውድቅ በመደረጉ በሶስት ዳኞች የተሰየመው የጠቅላይ ፍርድ ቤቱ ይግባኝ ሰሚችሎት አቤቱታውን ሰምቶ የይግባኝ መዝገቡን እንዲከፍትላቸው በዛሬው ዕለት አቤቱታ ማቅረባቸውን አቶ ወንድሙ ተናግረዋል። ዶክተር መራራ የተከሰሱባቸውን የህግ አንቀጾች በዝርዝር በማቅረብ የቀረበባቸው የህግ አንቀጽ መነሻ የእስር ቅጣት አነስተኛ በመሆኑ ዋስትና ሊያሰጣቸው የሚችል መሆኑን በማብራራት ለፍርድ ቤቱ እንዳስረዱም ተናግረዋል። በተጨማሪም ዋስትና ሊያሰጣቸው ይገባል ያሉትን ፍሬ ነገር ጠቅሰው ለፍርድ ቤቱ ማስረዳታቸውን ተናግረው ከጠቀሷቸው ፍሬ ነገሮች መካከል የተወሰኑትን እንዲያብራራሉ።
በእግዚአብሔር መሰረት ተጠርጣሪ ከመሆኑ አንፃር ያገለገለው አገልግሎት ግምት ውስጥ ገብቶ ፓርላማ ገብቶ ተከራክሯል። ሰላማዊ ፓርቲ መስርቶ በሀገር ውስጥና በውጭ ሀገር ለ25 ዓመታት ተመሳሳይ የሆነ ምስክርነት ነው። የህግ በላይነት ይምጣ፣ እውነተኛ ምርጫ ይካሄድ፣ እውነተኛ ዲሞክራሲ በዚህ ሀገር ውስጥ ይምጣ፣ እውነተኛ ፌዴራሊዝም ይደረግ፣ ነፃ ምርጫ ቦርድ ይቋቋም፣ ኢትዮጵያን ከአሁን በኋላ በፍጹም ተመራጭና ምንም ተወዳዳሪ የሌለው መንገድ ጫካ ገብቶ መዋጋት፣ ውጭ ሀገር ሄዶ ይህን መንግስት መቃወም ሳይሆን በዚህ ህዝብ ውስጥ ኖሮ ይህን መንግስት በሰላማዊ መንገድ ሂደቱን እንዲለውጥ መታገል ነው። በምን ስለት መታገል ይሄ ግምት ገብቶ ሁለተኛ ደግሞ 2008 ዓ.ም ዶክተር መራራ ከ1070 በላይ ከሆኑ ኢትዮጵያ መምህራኖች ሁሉም ዩኒቨርሲቲዎች ተመርጦ የበጎ ተጽዕኖ ፈጣሪ ሽልማት ተሸላሚ ነው። ነሐሴ 28 ቀን 2008 ዓ.ም ለኦሮሚያ ክልልም ሆነ ለኢትዮጵያ በጣም አስቸጋሪ ዘመን የነበረበት ጊዜ ኤንጂኦ ነገር ገቨርንመንት ነጻ የሆነ ድርጅት ከመላ ኢትዮጵያውያን ቆማ ተቀብሎ በመላ ኢትዮጵያውያን ምርጫ ተካሂዶ ዶክተር መራራ ለ2008 ዓ.ም ምስጉን መልካም በጎ ተጽዕኖ ፈጣሪ ሰው ተብሎ የተሸለመ ነው ብለን ይህን ሽልማትን አሳየን ነገር ነው። ለፍርድ ቤቱ አሳየን፣ ሽልማቱንም ጭምር አሳየን። ጤንነታቸው በስኳር በሽተኛ ናቸው። በደርግ ዘመን 7 ዓመት በላይ ታስሯል። ህይወቱም በሙሉ ለዚህ ህዝብ የሰጠ በመሆኑ ምንም አይነት በጉልበት ወይም ደግሞ ከህገ መንግስታዊ ስርጭ የሚታገሉትንም ስለማይደግ ሰላማዊ ስለሆነ አስማርትሰው ሊጠበቅ ይገባል ብለን መሰል ነገሮች ያቀረብን ፍርድ ቤቱ የእኛን ክርክር ካዳመጠ በኋላ ለሰኞ ይሄ ያቀረባችሁት የጽሁፍ ሆነ የቃል ክርክር ይግባኙን ያቀርባል አያስቀርብም የሚለውን ጠበቆች ሰኞ ከሰዓት በኋላ ኑ እና ጠይቁ ተብለን በዚህ መሰረት ነው ቀጠሮ ተሰጥቶን የተለያየ ነው።
ጠቅላይ ፍርድ ቤቱ የቀረበውን የዋስትና ይግባኝ አቤቱታ መርምሮ ያስቀርባል የሚል ውሳኔ ከሰጠ መዝገቡ ተከፍቶ በዋስትና ጉዳይ ላይ ክርክር ይደረግበታል። ዶክተር መራራ ጉዲና በህዳር ወር 2009 ዓ.ም ከአውሮፓ ጉዞ ወደ ኢትዮጵያ ሲመለሱ መታሰራቸው ይታወሳል። በዚህ ስሌት መሰረትም ከታሰሩ 6ኛ ወራቸውን ይዘዋል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ33 ደቂቃ ላይ እንገኛለን። በኢትዮጵያና አካባቢዋ እኛ ጋር ከቀኑ 8 ሰዓት ከ33 ማለት ነው። ወደ ሁለተኛው አጋማሽ የምንሸጋግረውና ያንንም ክፍል የምንጀምረው ወቅታዊ በሆነ ዜና ነክ ቅንብር ነው። ሶማሊያ በድርቅ እየተጎዳች ነው። ህዝቡም እየተፈናቀለ መሆኑ ይሰማል። ይህንኑ አስመልክቶ ከዋልዳካር የደረሰን ዘገባ ሄኖክ ሰማግዜር እጅ ገብቷል። እነሆ
ሐዎ አህመድ ማህሙድና ቤተሰቧ በፑንትላንድ የሚገኝ የተፈናቃዮች መጠለያ ጣቢያ ለመድረስ ለአምስት ቀናት ተጉዘዋል።
ግማሹን ንብረታችንን ጥለን ነው የመጣ ነው። በመኪና መጓዝ ስለማንችል በግመል ከአንድ ቦታ ወደ ሌላ እየተሸጋገርን ከሶስት ጉዞዎች በኋላ ነው የደረስ ነው።
በሚሊዮኖች የተቆጠሩ ሶማሊያውያን በድርቅና ተያያዥ ረሃብ ተጠቅተዋል። የተባበሩት መንግስታት ድርጅት እንደሚለው ከሆነ 430,000 ሰዎች ከቤት ንብረታቸው ተፈናቅለዋል። ድርቁ ወደ ለየለት ረሃብና ጠኔ እንደሚሸጋገር በመስጋት ሶማሊያውያን በትንንሽ ከተሞች በሚገኙ በአግባቡ አገልግሎት መስጠት በማይችሉ የመጠለያ ጣቢያዎች ለመኖር ተገደዋል። ሐዋ አህመድ ለምን እንደተሰደደች ታስረዳለች።
It is the situation that has forced us and we came here for water. We were afraid of dying.
የኑሮ ሁኔታችን ነው ከቀያችን ያፈናቀለን። እዚህ የመጣነው ውሃ ፍለጋ ነው። በረሃብና በውሃ ጥም ከመላቃችን በፊት ከምንኖርበት ቦታ መልቀቅ እንዳለብን ስላወቅነው ነው።
ከሁለት አስርት ዓመታት በላይ በጦርነትና በፖለቲካ አለመረጋጋት የቆየችው ሶማሊያ በአሁኑ ወቅት ከሁኔታዎች ለማንሰራራት ጥረት ላይ ብትሆንም ስደተኞች የሚመጡባቸው ከተሞች ከሚኖርባቸው ህዝብ በተጨማሪ ስደተኞችን በአጭር ጊዜ ውስጥ የሚያስተናግዱባቸው መሰረተ ልማቶች በብዛት እንደሌሉ ነው ባለሙያዎች የሚያስረዱት። አብዲ ሰይድ ኡስማን እንደ ሐዎ አህመድ በተሰብ መሰል በርካቶች የተጠለሉባት ቃርዶ ከተማ ከንቲባ ናቸው።
There are a lot of problems here. These people coming here don't have jobs. They become a burden.
በጣም ብዙ ችግሮች አሉብን። ወደ ከተማይቱ የሚሰደዱ ሰዎች ሥራ የላቸውም። በዚህ የተነሳም ለከተማዋ ሸክም ሆነውባታል።
የቃርዶ ከተማ ሱቆችና የንግድ ተቋማት ለተፈናቃዮቹ የብድር አገልግሎት ለመስጠት እየጣሩ ነው። አንዳንድ ግለሰቦችም የርዳታ እጃቸውን ዘርግተዋል ይላሉ ከንቲባው። ሆኖም የሶማሊያ ፌዴራል መንግስትና ሌሎች መንግስታዊ ያልሆኑ ድርጅቶች አፋጣኝ እርዳታ ካልሰጡ ተፈናቃዮችን ለማስተናገድ እንደሚቸገሩ ጨምረው ይናገራሉ። ሐዋ አህመድና ባለቤቷ አብዲ ኑር አብዱላሂ ሐሰን ከመኖሪያ መንደራቸው ከመፈናቀላቸው በፊት ከብቶቻቸው ሙሉ በሙሉ ለማለት በሚዳዳ ሁኔታ ሞተውባቸዋል። አሁን የሐዎ ባለቤት በቃርዶ ከተማ የተገኘውን ሥራ ሰርቶ ቤተሰቦችን ለመመገብ ይጥራል። ባለቤቱ ደግሞ እርጉዝ ነች።
የቀን ሥራ ከተገኘ እሸቅላለሁ። አሁን ሌላ ሥራ ማግኘት ስለማንችል በጉልበታችን መተዳደር ጀምረናል።
ሐዎ አህመድ ማህሙድና ባለቤቷ የሚያሳስባቸው ሌላ ጉዳይ የአራት ዓመት ልጃቸው ትምህርትና ጤና ነው። በቃርዶ ከተማ ነጻ ትምህርት ቤቶች የሉም። በተጨማሪም ልጃቸው የአውድቅ በሽታ አለበት።
ከድርቁ በፊት ከብቶቻችንን ሸጠን ወደ መዲናዋ ሞቃዲሾ ልጃችንን ለመውሰድና የነርቭ ሐኪም ጋር ልናሳየው ነበር ያሰብነው። ከብቶቹ በአንድ ጊዜ ሲያልቁብን የልጄም ሕክምና ጉዳይ አብሮ አከተመ።
ሐወና ቤተሰቧ አሁን የሚያስቀድሙት አንድና አንድ ጉዳይ ነው። እርሱም ቤተሰቡን በሙሉ በሕይወት ማቆየት።
ቀጣዩ ቅንብር አድማጮች አፍሪካ በጋዜጦች ይችላል። አዘጋጅና አቅራቢዋ አዳነች ፍስሐዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያና ሱዳን ነጻ የንግድ ቀጠና እንደሚመሰርቱ፣ የባቡር ሐዲድ መስመርም እንደሚዘረጉ ማስታወቃቸውን አናዶሉ የዜና አገልግሎት ዘገበ። ኢትዮጵያ በአምስት ዓመታት ጊዜ ውስጥ ሳተላይት የማምጠቅ እቅድ እንዳላት ኢኮኖሚስት ገለጸ። አፍሪካ የካቶሊክ ሃይማኖት መስፋፋት ማዕከል እንደምትሆን ክሩክስ የተባለው ድረገጽ ጠቆመ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። አናዶሉ የተባለው የቱርክ የዜና አገልግሎት ድረገጽ ኢትዮጵያና ሱዳን ነጻ የንግድ ቀጠና ለመጀመር ሁለቱን አገሮች የሚያገናኝ የባቡር ሐዲድ መስመር ለመዘርጋትና የአባይ ውሃ በእኩልነት በመጠቀም ሐሳብ ላይ ለመግፋት ባለፈው ማክሰኞ መስማማታቸውን ዘግቧል። ሁለቱ ሀገሮች ይህን ያስታወቁት በኢትዮጵያ የሶስት ቀናት ጉብኝት ያካሄዱት የሱዳን ፕሬዚደንት ዑመር አልበሽር እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ አበባ ተገናኝተው ከተነጋገሩ በኋላ በጣምራ ባደረጉት ጋዜጣዊ ጉባኤ እንደሆነ አናዶሉ ጠቁመዋል። የሱዳንና የኢትዮጵያ የጸጥታ ደህንነት የሁለቱም ሀገሮች መሰረት በመሆናቸው በሁለቱም ሀገሮች ሰላምና መረጋጋት እንዲኖር የጸጥታ የፖለቲካና ወታደራዊ ኃይላችንን እናስተባብራለን ሲሉ የሱዳኑ መሪ መናገራቸውን ድረገጹ ጠቅሷል። ጠቅላይ ሚኒስትር ኃይለ ማርያም በበኩላቸው ሁለቱ ሀገሮች በቅርቡ ነጻ የኢኮኖሚ ቀጠና ይጀምራሉ። ሁለቱን ሀገሮች የሚያገናኝ አዲስ የባቡር ሐዲድ መስመርም ይሰራል ብለዋል። ሁለቱ መሪዎች ባካሄዱት ጋዜጣዊ ጉባኤ በሁለቱ ሀገሮች መካከል ያለውን ትብብር የአባይ ወንዝ ውሃን በእኩል የመጠቀም እድል እንዲኖር ሁለቱ ሀገሮች የሚያደርጉትን ማስተባበር እንዲሁም ስለ ታላቁ የህዳሴ ግድብ ግንባታ ያላቸውን መግባባትና ትብብር አድንቀዋል። ሱዳን የህዳሴ ግድብ ግንባታን ትደግፋለች። ግብጽ ግን ስጋት እንዳለባት የሚታወቅ ነው። ግብጽና ሱዳን በየበኩላቸው በድንበራቸው ያለውን የሐላይብ ትራያንግል ክልልን ይገባናል ስለሚሉ የሁለቱ ሀገሮች ግንኙነት ከቅርብ ጊዜያት ወዲህ ሻክሯል ይላል አናዶሉ የቱርክ የዜና አገልግሎት። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ፕሮፌሰር ታፈሰ ሁልቃ የፕሬዚደንት አልባሽር የኢትዮጵያ ጉብኝት የሁለቱን ሀገሮች ግንኙነትን ከማጠናከር አልፎ ሁለቱ ሀገሮች ግብጽ በአባይ ወንዝ ላይ ያላትን የበላይነት በመቃወም ረገድ ያላቸውን አቋም ለማጠናከርም ሊጠቀሙበት ይችላሉ ማለታቸውን ድረገጹ አውስቷል። ጀርባዬን ከክልኝና ያንተንም አካለው አይነት ሊሆን ይችላል። ኢትዮጵያ በበኩሏ በዓለም አቀፍ መድረክ ባላት ቦታ መሰረት የሱዳንን ጉዳይ በመደገፍ ምላሽ ልሰጥ ትችላለች ሲሉም ፕሮፌሰር ታፈሰ ማስገንዘባቸውን የአናዶሉ የዜና አገልግሎት ድረገጽ አስነብቧል። በኢኮኖሚስት መጽሔት ድረገጽ ደግሞ ኢትዮጵያ ውስጥ እየተገነባ ስላለው የጠፈር መርሃ ግብር ጽሑፍ አውጥቷል። ከባህር ጠለል 2500 ሜትር ርቃ በምትገኘው ላሊበላ ከተማ ያሉት ተራራዎች ሰማዩ ጥርት ብሎ ከሚታይባቸው ቦታዎች መካከል ናቸው። ኢትዮጵያውያን የጠፈር ተመልካቾች አንድ ቀን በቺሌና በሐዋይ ካሉት የጠፈር ምልከታ ማዕከሎች ጋር የሚወዳደር ጣቢያ እንዲኖራቸው ይመኛሉ። ኢትዮጵያ አንድ ቀን ከዋክብትን ከመመልከት አልፋ ሳተላይት የማምጠቅ እቅድ እንዳላት ድረገጹ ጠቁሟል። የኢትዮጵያ መንግስት በቀጣዮቹ 5 ዓመታት ውስጥ በቻይና የተሰራ ሳተላይት የማምጠቅ እቅድ እንዳለው ባለፈው ጥር ወር ተናግሯል። ሳተላይቱ የሚሰራው ለኢትዮጵያ በሚያመች ስልትና ንድፍ ሲሆን ሰብልንና የአየር ሁኔታን ለመቆጣጠር ያገለግላል። በጎረቤት ሀገሮች ላይ ለመሰለልም ጭምር እንደሚሆን አያጠራጥርም ይላል ድረገጹ። መንግስት የራሱ የሆነ የመገናኛ ሳተላይት በማምጠቅ በውጭ ሀገራት ቴሌኮሙኒኬሽንስ መተማመኑን ለመቀነስ ይፈልጋል። ኢትዮጵያ የራሷን ሳተላይት በማምጠቅ ሳተላይት ከመጠቁት የተወሰኑ የአፍሪካ ሀገሮች ጋር ትቀላቀላለች። ናይጄሪያ በ14 ዓመታት ውስጥ 5 ጊዜ ሳተላይት አምጥቃለች። አንዳንዶቹ አሸባሪዎችን ለመዋጋት እንደረዱ ናይጄሪያ መግለጿን ድረገጹ ጠቅሷል። ደቡብ አፍሪካ ደግሞ በርካታ በአገር ውስጥ የተሰሩ ሳተላይቶች አምጥቃለች። ግብጽ 2 ስለ መሬት የሚያጠኑትን አይነት አምጥቃ ሁለቱም ከሸፉ። ናይል ሳት የተባለው የግል ኩባንያ የኮሚኒኬሽንስ ጉዳዮችን በተሳካ ሁኔታ እያንቀሳቀሰ ነው። ኬንያ፣ አንጎላና ጋናም የመቀላቀል ጉጉት እንዳላቸው ገልጿል። የኢትዮጵያ መንግስት ሳተላይትን በማምጠቅ ጠፈር ላይ ሆኖ የሀገሪቱን ካርታ ማንሳቱ በመሬት ይዞታ ምክንያት የሚነሱ ጠቦችን ለመፍታትና የእርሻ ምርትን ከፍ ለማድረግ ያገለግላል የሚል ተስፋ አለው። ከተሞችን በተሻለ መልክ ለመቀየስም ሊረዳ ይችላል። መንግስት የጠፈር ሳይንስን ማዳበር ለኢንዱስትሪዎች መስፋፋት ፍጥነትም ይጠቅማል የሚል ተስፋ አለው ሲል ኢኮኖሚስት መጽሔት ድረገጽ ጠቁሟል። አያይዞም ድረገጹ አፍሪቃ በጠፈር ውድድር ውስጥ የገባችው የሳተላይት ቴክኖሎጂ ዋጋ በቀነሰበት ወቅት ነው። ኢትዮጵያ ውስጥ በርካሽ ዋጋ የሚገኙ ዴታዎችን ሊጠቀሙ የሚችሉ ሳይንቲስቶች ጥቂቶች በመሆናቸው ጥሩ አማራጭ የሚሆነው በሀገሪቱ የሰው ኃይል ብቃት ማዳበር ነው። ይሁንና 5.6 ሚሊዮን የሚሆኑ ኢትዮጵያውያን በድርቅ ምክንያት ረድኤት በሚያስፈልጋቸው በአሁኑ ወቅት ቅድሚያ መስጠቱ ከባድ ይሆናል ሲል ኢኮኖሚስት መጽሔት ድረገጽ አስገንዝቧል። ክሩክስ ናው የተባለው ስለ ካቶሊክ ሃይማኖት ዜናና ሌሎች ጽሑፎችን የሚያቀርብ ድረገጽ የካቶሊክ ሃይማኖት የወደፊት ዕድል አፍሪቃ እንደሚሆን አዲስ የቫቲካን አሃዝ ማመልከቱን ገልጿል። ቫቲካን ትላንት ያወጣው አዲስ አሃዝ አፍሪቃ የወደፊት የካቶሊክ ሃይማኖት ማዕከል የመሆን ዕድል እየጠበቃት ነው። በአህጉሪቱ በካቶሊክነት የሚጠመቁ ሰዎች ብዛት በሌላው ዓለም ባልታየ ፍጥነት እያደገ እንደሄደ ማሳየቱን ድረገጹ ጠቅሷል። በአጠቃላይ ካቶሊክ ሃይማኖት በዓለም ደረጃ እንደ አውሮፓ አቆጣጠር ከ2014 እስከ 2015 ዓመተ ምህረት በነበረው ጊዜ ከ1.272 ቢሊዮን ወደ 1.285 ቢሊዮን አድጓል። ከመላው ዓለም ህዝብ ወደ 18% የሚጠጋውን ቁጥር ይይዛል ማለት ነው። በአፍሪካ የታየው ብዛት ግን በጉልህ የሚታይ ነው። በአውሮፓ ያለው ሁኔታ ሲታይ የካቶሊካውያን ብዛት የተረጋጋ ነው ለማለት ይቻላል። በቀጣዮቹ ዓመታት ግን እጅግ እየቀነሰ ይሄዳል ተብሎ ይጠበቃል ሲል ክሩክስ ናው የተባለው ስለ ካቶሊክ ሃይማኖት ዜናና ሌሎች ጽሑፎችን የሚያቀርብ ድረገጽ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
የመጨረሻው ዝግጅት እሰጥ አገባ ነው። ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች። በአስቸኳይ ጊዜ አዋጁ ማግስት የታዩትንና ቀጣዩን ሁኔታዎች ለመፈተሽ የታለመው ተከታታይ ክርክር ለምሽቱም በተለይ የመገናኛ ብዙሃንን በሚመለከተው ጭብጥ ላይ ያተኩራል። የክርክሩ ተሳታፊዎች አቶ አታክልቲ አምባዬ ከአዲስ አበባ፣ አቶ ግዛው ለገሰ ደግሞ እዚህ ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ክርክሩ እንለፍ።
የአስቸኳይ ጊዜ አዋጁን ተከትለው ከወጡት ክልከላዎች የተወሰኑት መነሳታቸውን፣ መልእክቶችን መቆጣጠርና መገደብ ከተነሱ ክልከላዎች ውስጥ አንዱ መሆኑን የአስቸኳይ ጊዜ ማዘዣ ጣቢያው ዋና ጸሐፊ እንዲሁም የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ከዚህ ቀደም አስታውቀው ነበረ። ድምጻቸውን እንስማና ጥያቄዎች አስከትላለሁ።
በማንኛውም ሬዲዮ፣ ቴሌቪዥን፣ በፎቶግራፍ፣ በምስል፣ በቲያትር፣ በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል።
እንደ ሰማችሁት አቶ ሲራጅ ፈጌሳ መገናኛ ብዙሃን የሚመለከተው ከተነሱ ክልከላዎች ውስጥ አንዱ መሆኑን፣ የንግግር ነጻነትን የሚመለከተው ብዙም ያነጋግራልና እስኪ ወደ አጠቃላይ ሁኔታ ከመሄዳችን በፊት የዚህ አስቸኳይ ጊዜ አዋጅ እገዳ ጥሎበት የነበረው ክልከላ መነሳቱ ምን ለውጥ ሊያመጣ ይችል ይሆን? በአስቸኳይ ጊዜ አዋጅ ውስጥ በነበረው ጊዜ ብቻ ተገድባችሁ? አቶ አትክልት እርሶን ላስቀድም።
መልካም። አሁን የመገናኛ ብዙሃን የመቆጣጠርና የመገደብ ስራ ተሰብቶ ነበረ። ይሄ ለምን የሚለው መሰረታዊ ጥያቄ መነሳት ያለበት ይመስለኛል። አሁን በዓለም ላይ ብዙውን ጊዜ በተለይ በዚህ በዘመናዊ ዓለም የመገናኛ ብዙሃን የምትቆጣጠራቸውም የምትገደባቸውም የሚያስችል አቅም በጣም እየተወሰነ ነው ያለው። የመገናኛ ብዙሃን ደግሞ ኃላፊነት ባለው መንገድ ስራቸውን የማይሰሩ ከሆነ ለከፍተኛ እልቂት፣ ለከፍተኛ ውድመት የሚዳርግ የፕሮፓጋንዳ ስራ፣ የቅስቀሳ ስራ መስራት ይችላሉ። ይሄ በአፍሪካ ውስጥ በተደጋጋሚ የታየ ተሞክሮ ነው። በእነዚህ የሌክ ካንትሪስ በአፍሪካ የሁቱና የቱትሲ የነበረ መገዳደል፣ መጨፋጨፍ ዓለምን ያሳዘነ እስከ 800,000 ህዝብ ያለቀበት ጉዳይ፣ በአንድ ሬዲዮ ጣቢያ ይደረግ የነበረ ቅስቀሳ አንዱን ዘር ከሌላው ዘር ጋር የማጋጨት ስራ ሲሰራ ስለነበረ ነው። ስለዚህ አሁን በእኛ ኮንቴክስት በኢትዮጵያ ሁኔታ ስንመለከተው ከባህር ማዶ በተለያየ መልክ የሚመጡት እነዚህ የማህበራዊ ሚዲያ ቅስቀሳዎች አንዳንዶች በጣም በሚያስገርም መልክ ኃላፊነት የጎደላቸው ናቸው። የፈለገው አይነት የፖለቲካ አቋም መያዝ ይቻላል። ያ ምንም የሚያጠራጥር ነገር አይደለም። የዜጎች መብት ነው። መናገርም መጻፍም የዜጎች መብት ነው። በፈለጉበት ሚዲያ ሀሳባቸውን ማስተጋባት፣ ኢንተርፌር ማድረግም የዜጎች መብት ነው። ግን ሀገርን የሚያወድም ስራ፣ ሀገርን የሚያጠፋ ቅስቀሳ፣ ህዝቦችን የሚያጋጭ ወደኋላ የታሪክ ጠባሳ ትቶ ሊያልፍ የሚችል ስራ መስራት በጣም አሳፋሪ ነው። ያ ታዝበናል፣ እኛ ታዝበናል ነበረ። በፌስቡክም በቴሌቪዥን ፕሮግራምም በርካታ መልእክቶች ሲተላልፉ ነበር። ስለዚህ እነዚህ ወደ ኢትዮጵያ በዚያን ጊዜ የነበረውን ሽብር የነበረውን የጥፋትና የውድመት ተልእኮ ለመቆጣጠር ሲባል በአንዳንዶቹ የማስ ሚዲያ አውታሮች ላይ የቁጥጥርና የግደባ ስራ ተሰርቶ ነበር። አሁን ግን የመቆጣጠርና የመገደብ ስራው ተነስቶላቸው ወደ መደበኛ ስራቸው እየተመለሱ መሆናቸውን የገለጹ እስከዛ አንጻር ነው እኔ የማየው።
መልካም። ሰፋ ያለ ምናልባትም ተከትለው ሊነሱ የሚችሉ ጥያቄዎች ይታዩኛል። ነገር ግን ግራና ቀኝ ቀደም ብሎ በተሰማው ድምጽ ብቻ ንገደብና አቶ ግዛው እርሶስ ምን አይነት ለውጥ ሊያመጣ ይችላል ይላሉ? ቀደም ብሎ አቶ አትክልት ባነሷቸው ጭብጦችም ላይ እንዲሁ አስተያየት መስጠት ይችላሉ።
እሺ አመሰግናለሁ። በመጀመሪያ ግን ለማስታወስ ያህል የአስቸኳይ ጊዜ አዋጁ ሲወጣ በዋነኝነት የህዝባዊ ወያኔ ሓርነት ትግራይ መንግስት አገሪቷን ሲቪሊያን በለበሰው የአገዛዝ ቡድን ማስተዳደር እንዳልቻለና የአገሪቷን አስተዳደር ወደ ሚሊተሪው ያሻገረበትን ማስታወስ ኢምፖርታንት ነው። ይህንንም ሲያደርግ ሁለት ነገሮች ያደርግለታል። አንደኛ አሉ ተብለው ግራሊ ለምዕራባውያን ሀገሮች እርዳታ ለመሰብሰቢያ የሚጠቀሙባቸው የነበሩ የፍርድ ተቋማት፣ የመገናኛ ተቋማት የመሳሰሉት ቀጣይነት እንደሌላቸውና ወደ መከላከያ ሰራዊት ወይንም ኮማንድ ፖስት በሚሉት ሲያስተላልፉ መሰረታዊ ለውጡ የነበረው ምንድን ነው? ከሲቪሊያን ወይንም ከዜጎች አስተዳደር በስም ከነበረው ወደ ወታደራዊ አስተዳደር ነበር ያሳለፉት። ይሄ ሲደረግ ዋናው ህዝባዊ ወያኔ ሓርነት አንዱ ትልቁ ምሰሶ የምዕራባውያን ሀገሮች ሆኖ የምዕራባውያን ሀገሮች በሰብአዊ መብቶችና በሚዲያ ላይ ያለው ገደብ በአብዛኛው ለኢትዮጵያውያን ዲሞክራቲክ ራይትስ ሳይሆን የሚያሳስባቸው ፕሪንሲፕል ነው ብለው የሚያምኑት የሚዲያና መብቶች ምዕራባውያንን ስለሚያሳስብ ይሄንን ያነሱት አሁን የተባለው በሚዲያ ላይ ያለው እቀባ ተነስቷል የተባለው የምዕራብ ሀገሮች ይሁንታ ለማግኘት ተብሎ ነው። አሉላ፣ ማስታወስ ያለብን ነገር የዛሬ 25 ዓመት መሳሪያ ይዞ ታንክ ተኩሶ አዲስ አበባ ከገባ ጀምሮ ኢትዮጵያ ውስጥ ፍሪ ሚዲያ ኖሮ አያውቅም።
አቶ ግዛው፣ በአቶ አትክልት የተገለጸ አለ የመገናኛ ብዙሃኑ ከውጭ የሚመጡ መልእክቶች ሽብር የመንዛት ስራ ሊሰሩ ይችሉ ነበረ፣ ይሰሩ የነበረውም አገሪቱ ውስጥ ተቀስቅሶ የነበረውን እንቅስቃሴ ወደ ከፋ ሁኔታ ለመውሰድ ነው የሚል አንድምታ ያለው አስተያየት ሰጥተዋል። እሱን ራሱ እንዴት ይመለከቱታል?
አንደኛ ነገር በኢትዮጵያ ውስጥ ሽብር የሚለው ቃል አዲስ ትርጉም ተሰጥቶታል። ሽብር የሚባለው ራሱን ነጻ ለማውጣት የሚታገረው ኢትዮጵያዊ ማለት ነው። ሽብር ማለት የኦሮሞ ወጣት ልጆች በኦሮሚያ በተለያዩ አካባቢዎች ዴሞክራቲክ መብታችን ይከበር፣ ራሳችንን በራሳችን እናስተዳድር፣ እኛ ኢትዮጵያውያንን ብለው መነሳታቸው ማለት ነው። ሽብር ማለት ጎንደር ውስጥ ኮሎኔል ደመቀን የመሰሉ ሰዎች እኛ ኢትዮጵያውያንን ማንም መጥቶ ቤታችንን ያለ ፍርድ ቤት ትዕዛዝ ሊበረብር አይችልም የሚል ነው። ሽብር በኢትዮጵያ ውስጥ በአሁኑ ሰዓት ማንኛውንም ድርጊት ማንኛውንም መጻፍ ሊሆን ይችላል፣ መተኛ ሊሆን ይችላል፣ መሰለፍ ሊሆን ይችላል፣ የፈለግነውን ነገር ማድረግ ይቻላል። ከተቃወም ስትታሰበው እንደ ሽብርተኛ ነው። በጣም ኢምፖርታንት የሆነ ፖይንት መጥቀስ የሚያስፈልገው ኢትዮጵያ ውስጥ በኢትዮጵያውያን አንድም የሽብር ድርጊት ተደርጎ አያውቅም። በሰላማዊ ሰልፍ ላይ የተደረጉ የንብረት ማጥፋቶች ምናምን አሉ።
ከመገናኛ ብዙሃኑ ተጽዕኖ ጋር ያዛምዱልኝ አሁን የዘረዘሯቸውን ሀሳቦች። ራሱ ሽብር የሚፈረጅበት ቋንቋም ትክክል አይደለም የሚል አስተያየት ነው የሰጡት። በሰላማዊ መንገድ ዜጎች የሚያደርጉት ነገር ራሱ በሽብር ተፈርጆ ነው ያሉት። እሳ መገናኛ ብዙሃኑ ከውጭ የሚመጡት ሊያሳድሩ የሚችሉት አሉታዊ ተጽዕኖ ለመቆጣጠር የተደረገ አቶ አትክልት የገለጹት እሱ ላይ ምን ይላሉ?
እሺ ጠበብ ባለው መልክ መሄድ ከፈለግ አንዱ የዲክቴተርሺፕ ጸባይ በኢትዮጵያ ብቻ ሳይሆን በላቲን አሜሪካም በአንዳንድ የኤዥያ ሀገሮች የታየው የማስ ሚዲያ መገናኛ ብዙሃንን በሞኖፖሊ መያዝ ነው። ኤኒ ትረካ ኤኒ በማስ ሚዲያ የሚነገሩ ነገሮች ከአገዛዙ ቁጥጥር ውጪ ከሆኑ የአገዛዙን ጥንካሬ የአገዛዙን ማንነት ይንደዋል። ስለሆነም 25 ዓመት ሙሉ በፐብሊክ ያሉ ማስ ሚዲያዎች ወይም መንግስት የሚባሉት እንደ ኢቲቪ ወይም ኢቢሲ የመሳሰሉት እንደ ፋና የመሳሰሉት ጀምረ ቀጥተኛ ወይም ተዘዋዋሪ ቁጥጥር ያሉ ድርጅቶች ናቸው። ስለዚህ ኢትዮጵያውያን ነጻነታቸውን ለማግኘት ኢትዮጵያ ውስጥ ስላልቻሉ በውጪ በሚገኙ በሚኖሩባቸው ሀገሮች ተሰብስበው ሰርተው ያቋቋማቸውን እነ ኢሳት እነ ኦኤምኤን በፌስቡክ በመሳሰሉ የሚያደርጓቸውን የነጻነት እንቅስቃሴዎች ለመገደብ የተሰራ ስራ ነው። ስለዚህ ችግሩ የሽብር መንዛት አይደለም። ችግሩ ኢትዮጵያውያን ነጻነታችንን ይመለስልን ብለው
መልካም። ዋናው የክርክሩ ጭብጥ የሚያተኩርበት ላይ እንድትገደቡ ጠይቃለሁ። አቶ አትክልት፣ አቶ ግዛው ያነሷቸው በርካታ ሀሳቦች አሉ። የመገናኛ ብዙሀንን አስመልክቶ በግራም በቀኝም በሀገር ውስጥ ካለ ሁኔታ ጋር ያዛመዷቸው አሉ። ለእነሱ የሚሰጡት መልስ ካለ?
በጣም የሚያሳዝነው ነገር ምንድን ነው? ይቺ ሀገር የጥበትና
ትምክህት ማዕከል የሆኑት ሁለት ኃይሎች ሊበጣጥሷት ሲሞክሩ አናሳሚው የሚባሉት ብሔረሰቦች የዚችን ሀገር አንድነት ለማስጠበቅ የዚችን ሀገር ህልውና ለማስጠበቅ በጽናት መቆማቸው ታሪክ እየተለወጠ መሆኑን እያየን ነው። የማስ ሚዲያ በእንደዚህ አይነት ወቅት ላይ ሊያስከትል የሚችል አደጋ የሩዋንዳ እልቂት በጣም ምስክር ነው። ሌላ ምንም ነገር አያስፈልገው፣ በቃ ምስክር ነው። 800,000 ዜጎች በአንድ ጊዜ ሲያልቁ ከዛ በላይ ምንም ማረጋገጫ አይመጣም።
አድማጮች የማጠቃለያ ዜና እናሰማለን። ከመሰናበታችን በፊት ዩናይትድ ስቴትስ ትናንት ሌሊት በአንድ የሶሪያ አየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አገሮቿ ሲደግፉ ሩሲያ የወረራ አድራጎት ነው ስትል አውግዛለች። ዩናይትድ ስቴትስ የሚሳይል ድብደባውን የፈጸመችው ከሁለት ቀናት በፊት የሶሪያው ፕሬዝዳንት ባሽር አልአሳድ ኃይሎቻቸው በአማጽያን በተያዘችው ኢድሊብ ከተማ ላይ ላደረሱት የኬሚካል ጦር መሳሪያ ድብደባ አጸፋ መሆኑን ፕሬዚዳንቷ ተናግረዋል። በኬሚካል ጥቃቱ 100 የሚሆኑ ሰላማዊ ሰዎችም ተገድለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለቻይና አቻቸው ለዢ ጂንፒንግ ክብር ትናንት ማታ ፍሎሪዳ ውስጥ ባደረጉት የራት ግብዣ ላይ ሲናገሩ ከእንግዳው ያገኘሁት አንድም ነገር የለም አሉ። አክለው ግን ሁለቱ መሪዎች ቀደም ሲል ባደረጉት ውይይት ፈጥነው ወዳጅነት መመስረታቸውንና ወደፊትም በጣም ጥሩ ግንኙነቶች እንደሚኖራቸው ተንብየዋል። ካምቦዲያ ዲፕሎማሲያዊ ግንኙነቷን ይበልጥ ወደ ቤጂንግ እያዞረች መሆኗን ያመለከተ ነው የተባለ እርምጃ በመውሰድ ለረጅም ጊዜ ከዩናይትድ ስቴትስ ስታገኝ የቆየችውን ወታደራዊ ልማት እርዳታ ሰርዛለች። ንጉሳዊው የካምቦዲያ መንግስት ይበልጥኑ ሲያቢስ በመባል የሚታወቀውን ተንቀሳቃሽ የዩናይትድ ስቴትስ ኔቪ ግንባታ ባታሊዮን ተልእኮ ላልተወሰነ ጊዜ ለማቋረጥ ከውሳኔ መድረሱን ለአሜሪካ ኤምባሲ ያስታወቀው ባለፈው ሳምንት መሆኑ አይዘነጋም። ፕሬዚዳንት ጄኮብ ዙማ ከስልጣን እንዲወርዱ በመጠየቅ ሁሉንም የህብረተሰብ ክፍል ያሳተፈ ትዕይንተ ህዝብ ዛሬ በመላ ደቡብ አፍሪካ ተካሂደዋል። አብዛኛዎቹ ህዝባዊ ስብሰባዎች ሰላማዊና ስርዓት የተከተሉ እንደነበሩ ባለሥልጣናቱ ተናግረዋል። የአካባቢው ዜና ማሰራጫዎች ግን ፖሊስ ማዕከላዊ ጆሃንስበርግ ውስጥ በዙማ ደጋፊዎች ላይ የፕላስቲክ ጥይት ተኩሷል። በኬፕ ታውን ሊቀ ጳጳስ ዴዝመን ቱቱ በህዝብ ዘንድ ያላቸውን ተደማጭነት በጸረ ዙማ የተቃውሞ ሰልፍ ላይ ተጠቅመውበታል። በዚያ ሰልፈኞች ሰንደቅ ዓላማ ሲያውለበልቡና ምክር ቤቱን እንደ ሰንሰለት እጅ ለእጅ በመያዝ ከበው ታይተዋል። በመጨረሻም መንግስት ባደራጀው የስኮላርሺፕ ፕሮግራም ዚምባብዌ በሚገኘው የሐራሬ ቴክኖሎጂ ተቋም እንዲሰለጥኑ የተላኩ ተማሪዎች የጁባ ባለሥልጣናት ክፍያውን ባለማሟላታቸው ወደ ሀገራቸው ተመልሰዋል። በነገራችን ላይ ሌላ በመጨረሻ አንድ ዜና ላንብብ። የአራተኛ ክፍለ ጦር ዋና አዛዥ የነበሩት ሌፍትናንት ጀነራል ጃጋ ማኬሎ ከዚህ ዓለም በ97 ዓመታቸው ተለይተዋል። የቀብራቸው ስነ ስርዓት በመጪው እሁድ በቅዱስ ስላሴ ካቴድራል እንደሚፈጸም የቤተሰብ አባላት የሰጡን መረጃ ያመለክታል። አድማጮች፣ ፕሮግራማችን በዚሁ ተጠቃለለ። ነገ ከምሽቱ 3 ሰዓት እንገናኛለን። ከዚህ የበገና ዜማ በኋላ የትግርኛ ፕሮግራማችን ይቀጥላል። ከዛ የትግርኛው ይረከባል። በእኛ በኩል ሰላም፣ ደህና ደሩ።
አቶ ዓለሙ አጋን ጋብዣለሁ። እንዲሁም የሙያ ባልደረባዬን ንጉሴ አክሊሉን ይዣለሁ። በድጋሚ አቶ ዓለሙን እኛ ስንጠራ እንዲህ ነው አለኝ ንጉሴ።
መጋቤ ስብሐት ነው የምንላቸው እኛ።
መጋቤ ስብሐት ዓለሙ አጋ ይህንን ሲመታቸውን እንዴት አገኙት? ምንስ ማለት ነው?
እንግዲህ መጋቤ ስብሐት ማለት ምስጋናን የሚመግብ የሚል ነው። ይህም
ማዕረግ የተሰጠኝ ያው አቶ ንጉሴ አክሊሉ ባለበት ጳጳሱም ባሉበት ነው። ይህም ደግሞ ያው ለብዙ ዓመት በገና ደረድር እየደረደርኩ እያለሁ ስለሆነ ነው።
ስለዚህ በቋሚነት መጋቤ ስብሐት
ይቅርታ ቻችን ይሄ የአለም ችግር ነው። በዚህ ቀደም የተላለፈውን ነገር ነው የሰለሞንንና የነ ንጉሴን ድምፅ ያመጣብን። በጣም ይቅርታ እንጠይቃለን። እኔ ሰዓቴን ጨርሼ ተሰናብቼ ወጥቻለሁ። እንግዲህ ለተፈጠረው ስህተት ይቅርታ እንጠይቃለን። የትግርኛ ፕሮግራማችን ይቀጥላል። ደህና ደሩ። ይቅርታ በጣም እያ